ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ መስከረም 30 2009 ዓ ም ፕሮግራማችን ተጀመረ።
ኢትዮጵያ ውስጥ ለተፈጠረው ቀውስና ሁከት ፕሬዚደንቱ ሙላቱ ተሾመ ኦነግንና ግንቦት ሰባትን ተጠያቂ አደረጉ።
የኦነግና ግንቦት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰበበት ከፍተኛ ውድመት ፈጽመዋል።
ፕሬዚዳንቱ ለተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ ስብሰባ ካደረጉት ንግግር የወሰድነው ነው። በዕለቱ አብይ ርዕስ ሰፋ አድርገን እናቀርበዋለን።
በኢትዮጵያ የአስቸኳይ ጊዜ አዋጅ ያስፈለገበትን ምክንያትም የመንግስት ኮሚኒኬሽን ጉዳይ ሚኒስትሩ ያብራሩበት ዘገባ ይዘናል። የህግ ባለሙያም አነጋግረናል።
ከዋና ዋና የምሽቱ ዜና መካከል ደግሞ አንዳንዶቹን ቆንጅት
በኮንጎ ዲሞክራሲያዊት ሪፑብሊክ ለፕሬዝደንታዊ ምርጫው ቀደም ብሎ የታቀደው የጊዜ ሰሌዳ ተቃርቧል። ሆኖም ግን ውጥረቱ ይብሱን እየተጋጋመ እንደሆነ ነው የሚሰማው። ቅዳሜ ዕለት ሰንአ ውስጥ በአንድ የቀብር ስነ ስርዓት ላይ በለቀስተኞች ላይ የደረሰውን የቦምብ ጥቃት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አጥብቀው አውግዘውታል የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት። አድማጮች፣ ዛሬ በሁለተኛው አጋማሽ የሰኞ መደበኛ ቅንብሮችን ለጊዜው አቆይተን በወቅታዊ ጉዳዮች ላይ ለማትኮር መርጠናል። በሰዓቱ እንድታደምጡ እንጋብዛለን። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የዛሬውን ዝርዝር የዓለም ዜና ወደ መጀመሪያው እናቀርባለን።
በዲሞክራሲያዊት ኮንጎ ሪፑብሊክ ለፕሬዝደንታዊ ምርጫው የታቀደው የነበረው የጊዜው ሰሌዳ ተቃርቧል። ውጥረቱ ግን ይበልጡን እየተጋጋመ እንደሆነ ነው የሚሰማው። ምርጫው በታቀደለት በህዳር ወሩ መርሃ ግብር እንደማይከናወን ሁሉም ወገኖች የተስማሙበት ጉዳይ ነው። አሁን መልስ የሚሻው ጉዳይ ፕሬዝደንቱ ጆሴፍ ካቢላ እንደገና ለመመረጥ ሳይቀርቡ እስከ መቼ ነው ስልጣኑ ላይ የሚቆዩት የሚለው ነው። በቅርቡ ብሔራዊ የምርጫ አስፈጻሚ ኮሚሽን መራጩን ሁሉ መዝግቤ ለሂደቱ የሚያስፈልገውን ዝግጅት ሁላ ለማጠናቀቅ እንደ አውሮፓውያን አቆጣጠር እስከ 2018 ዓ ም ድረስ ጊዜ ያስፈልገኛል ብሎ ጠይቋል። በአንጻሩ የተቃዋሚ የፖለቲካ ፓርቲ መሪዎችና የዩናይትድ ስቴትስ እንዲሁም የቤልጅየም ዲፕሎማቶች ምርጫው ለሚቀጥለው 2017 ዓ ም የሚካሄድበት የጊዜ ሰሌዳ መውጣት አለበት ሲሉ ሲወተውቱ ቆይተዋል። የኮንጎ ምርምር ቡድን ዋና ስራ አስኪያጅና በኒውዮርክ ዩኒቨርሲቲ ከፍተኛ የምርምር አባል የሆኑት ጄሰን ስተርንስ አሁን ድርድር ማካሄድ የሚያስፈልግበት ወቅት ነው ይላሉ። የስልጣን ዘመናቸው ታህሳስ 19 የሚያልቀው ካቢላ በተቻለ መጠን ምርጫው ዘግይቶ እንዲካሄድ ነው የሚፈልጉት። የሀገሪቱ ሕዝብ ደግሞ ምርጫው እስኪደራጅ እሳቸው በሽግግር መሪነት ይቀመጡ በሚለው ሀሳብ ላይ ተከፋፍሎ ነው ያለው።
ቅዳሜ ዕለት የመን ዋና ከተማ ሳና ውስጥ የቀብር ስነ ስርዓት ላይ በነበሩ ለቀስተኞች ላይ ሳውዲ መራሹ ህብረት ያደረሰው የአየር ጥቃት ጭካኔ የተመላበትና በዓለም አቀፍ ህግም የተፈጸመ የለየለት ጥሰት ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስገነዘቡ። ዋና ጸሐፊው ዛሬ በሰጡት መግለጫ ቦታው የማህበረሰብ መሰብሰቢያ ማዕከል መሆኑን ማንም ያውቃል፣ በቤተሰቦችና በህፃናት የተሞላ ቦታን በዚያ ላይ ደግሞ ለቅሶ ላይ ያሉ ሰዎችን በቦምብ መደብደብ የሚወገዝ ተግባር ነው ብለዋል። በጥቃቱ ከ140 የሚበልጡ ሰዎች ሲገደሉ ከ500 የሚበልጡ መቁሰላቸውም ታውቋል።
በሌላ ዜና ፋርስ ባህረ ሰላጤ ላይ በሚገኝ የዩናይትድ ስቴትስ መርከብ ላይ የመን ውስጥ በሁቲዎቹ ቁጥጥር ስር ከሚገኘው አቅጣጫ የተሰነዘሩ ሁለት ሚሳይሎች መተኮሳቸውን የዩናይትድ ስቴትስ የጦር ኃይል አስታወቀ። ባለስልጣናቱ እንዳሉት ትናንትና እሁድ በአንድ ሰዓት ልዩነት የተተኮሱት ሚሳኤሎች USS Mason የተባለችው መርከብ ሳይነኳት ባህሩ ላይ ነው የወደቁት። በመርከቢቱም ሆነ በባህረኞቹ ላይ ምንም ጉዳት አለመድረሱን የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሻምበል ጄፍ ዴቪስ ገልጸዋል። ጉዳዩን እየመረመርን ነው ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እየተቃረበ ነው። በእጩ ተፎካካሪዎች ዘንድ በእሰጥ አገባ መቦቃቀሱ እንደቀጠለ ቢሆንም የትናንቱ እሁድ ግን ለየት ያለ ነበር። ሪፐብሊካኑ እጩ ዶናልድ ትራምፕ ከተመረጡ በተፎካካሪያቸው ሂለሪ ክሊንተን ላይ በፌዴራል አቃቢ ሕግ ምርመራ እንደሚከፍቱባቸው ተናግረዋል። ሁለቱ ተፎካካሪዎች ትናንት ማታ ባካሄዱ ሁለተኛ ዙር ክርክራቸው ሚስተር ትራምፕ አርብ ዕለት ብቅ ስላለው ቪዲዮ ራሳቸውን ሲከላከሉ ታይተዋል። ትራምፕ እንደ አውሮፓ አቆጣጠር በ2005 ዓ.ም በተቀዳው ድምፃቸው ስለ ሴቶች ባለጌ አስተያየት ሲሰጡ ይሰማሉ። አፈፍነው ማድረጋቸው ታዋቂ ሰው ስለሆንኩ ደግሞ እሺ ነው የሚሉኝ ወዘተረፈ ይላሉ። ሚስተር ትራምፕ በቪዲዮ የሚሰማውን በተግባር ፈጽመዋል ሲባሉ ግን ያስተባብላሉ። የተናገርኩት ነገር ያሳፍረኛል። ሴቶችን በጣም ማከብር ሰው ነኝ። አለቀ። ይልቅ ከበድ ወዳሉ ጉዳዮች እንለፍ ሲሉ ይደመጣሉ። ኳስ ተጫዋቾች በልብስ መቀየሪያ ክፍል እንደሚነጋገሩት አይነት አነጋገር ነው። ግን አልኮራበትም ያሉት ትራምፕ ወደ ተቀናቃኛቸው ወደ ሂለሪ ባለቤት ቢል ክሊንተን ዞር አድርገው ክፍል ራሳቸው የሚሉትን ብትሰሙ ደግሞ ይላሉ። ወደ ክሊንተን ዞር ብለው ራሳቸው የሚሉትን ብትሰሙ ደግሞ እኔ ያልኩት ምንድን ናት ይላሉ። ሚስስ ክሊንተን በበኩላቸው ያ ስለ ሴቶች ሲናገሩ የሚሰማው ጉዳይ ለፕሬዚዳንትነት ብቃታቸው ላይ ጥያቄ የሚያጭር ነው ሲሉ ወቅሰዋል። ዝርዝሩን በመጽሔት እንመለስበታለን።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከባዱ ዝናብ አዘል የውቅያኖስ ማዕበል ሀሪኬን ማቴው የሚሉት ዩናይትድ ስቴትስ ምስራቃዊ ግዛቶች ላይ ያስከተለው ጎርፍ ነዋሪዎች ነፍሳቸውን ለማትረፍ በየህንፃው ጣሪያ ላይ ተንጠላጥሎ ማሳለፍ የግድ አድርጎባቸዋል። በካሪቢያን አካባቢ ማቴው የፈጠረው አደጋ የገደለው ሰው ቁጥር እየጨመረ ነው። ከሁሉም በከፋ ደረጃ የተመታችው ሄይቲ የሶስት ቀን ሀዘን ላይ ነች። በይፋ የሚሰጠው በዚያ የሞቱ ሰዎች ቁጥር እጅግ የተራራቀ ሲሆን 400 ሰው አልቋል የሚሉ አሉ፣ 1000 ነውም የሚሉ ዘገባዎችም ይሰማሉ። በዩናይትድ ስቴትስ ደግሞ ዛሬ በወጣው ሀዝ መሰረት የሞቱት ሰዎች ቁጥር 21 ላይ ነው ያለው። ብዙ መቶ ሺህ ህዝብ የኤሌክትሪክ ኃይል ተቋርጦበታል። ወንዞች ከመጠን በላይ እየሞሉ ሲሄዱ ደግሞ የጉዳቱ መጠን ይጨምራል የሚል ስጋት አለ።
የቦምብ ጥቃት ለማድረስ ሲያሴር ተገኘ ተብሎ ዛሬ ሰኞ ጀርመን ውስጥ የተያዘው ሶሪያዊ የእስልምና መንግስት ነኝ ከባዩ ቡድን ጋር ግንኙነት ሳይኖረው እንደማይቀር ፖሊሶች ተናገሩ። የሳክሶኒ የፖሊስ አዛዥ ጄኔራል ሚካኤሊስ ሰውየው አኳኳኑና እኔ ሳየው ያሳየው የነበረው ባህሪ አይሲስነት የተጠናወተው እንደሆነ ያመለክታል ብለዋል። ጃቤር አልባህር የሚባለውን የ22 ዓመት ሰው ሶስት ሶሪያውያን አግኝተውት አስረው ሳይበቁ ፖሊስ ጠርተውበታል። ሶሪያው ብዙ መቶ ግራም ፈንጂ መኖሪያ ቤት ውስጥ ተገኝቶ ፖሊስ ሲፈልገው እንደነበረም ተገልጧል። የተገኘው ፈንጂ ባለፈው ህዳርና መጋቢት ፓሪስና ብራስልስ ውስጥ ጥቃት ያደረሱት ጂሃዳውያን የተጠቀሙበት አይነት መሆኑ ተመልክቷል። ከሶሪያ ዋና ከተማ ደማስቆ አካባቢ ጃበር አልባህር ባለፈው እንደ አውሮፓ አቆጣጠር 2015 ዓ.ም የስደተኝነት እውቅና ተሰጥቶት ጀርመን የገባ መሆኑን ዜናው ጠቁሟል።
በመጨረሻም ከአማጽያኑ ጋር የሰላም ስምምነት ለማድረግ ባካሄዱት ጥረት የዘንድሮው ኖቤል የሰላም ተሸላሚነት የበቁት የኮሎምቢያው ፕሬዚደንት ሁዋን ማኑዌል ሳንቶሽ የሽልማቱን ገንዘብ ለ50 ዓመት በዘለቀው ጦርነት ሰለባ ለሆኑት እንደሚሰጡ አስታወቁ። ሳንቶሽ በኮሎምቢያ መንግስትና ፋርክ በሚል አህጽሮት በሚታወቀው ሽምቅ ተዋጊ ቡድን መካከል የሰላም ስምምነት እንዲደረስ በማድረጋቸው ባለፈው አርብ ከ9 ሚሊዮን ዶላር በላይ ተሸልመዋል። ገንዘቡን ለጦርነቱ ሰለባዎች መርጃና ና ለርቀ ሰላም መርሃ ግብሮችና ፕሮጀክቶች እንደሚውል እንደሚለግሱት ነው የተናገሩት። የሰላም ስምምነቱን የኮሎምቢያ ህዝብ ባለፈው ሳምንት ባደረገው ውሳኔ ህዝብ በጠባብ የድምጽ ብልጫ ውድቅ እንዳደረገው ሲታወቅ፣ ፕሬዚደንቱ ግን አሁንም ቢሆን ከአማጽያኑ ጋር ሰላም እንዲወርድ ጥረት ማድረጌን የምቀጥል ሰው ነኝ ብለዋል። ስምምነቱን ሰላማዊ እስከምናደርግ በጥረታችን በርትተን እንገፋለን። መስተካከል ያለበትም ካለ እናስተካክላለን ብለዋል። ፕሬዚደንቱ ንግግሩን ያደረጉት አማጽያኑ በ2002 ዓ.ም በአንድ ቤተ ክርስቲያን ላይ በጣሉት ፈንጂ ከመቶ የሚበልጡ ሰዎች በገደሉባት ቦጃያ በምትባል ከተማ ነው። ለ50 ዓመታት በተካሄደው ጦርነት በዚያች ሀገር በጠቅላላው ከሩብ ሚሊዮን በላይ ህዝብ አልቆበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። እያስተናገድናችሁ ያለነው እኔ አዲሱ አበበና
ቆንጂት ታዬ ነን።
በስልጣን ላይ ያለው ኃይል ለመሆኑ የኢትዮጵያን ወቅታዊ ሁኔታ በቅጡ ያውቀው ይሆን?
ችግሩ የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሄ ሊሆኑ የሚችሉ ሀሳቦች ወይም ደግሞ ስራዎች ይሰሩ ነበረ። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥቷል፣ እየወጡም ነው ያሉት። ስለዚህ መደበቅ አይቻልም። እነዚህን ችግሮች ተጋፍቶ ማየት ያስፈልጋል።
አቶ ክቡር ገና ይባላሉ። ኢኒሽቲቭ አፍሪካ የተባለው የበጎ አድራጎት ድርጅት የስራ አስፈጻሚ ዲሬክተር ናቸው።
አዲስ አቅጣጫ ለመጪዋ ኢትዮጵያ በሚል ርዕስ ስላቀረቡ ጽሑፍ በሁለተኛው አጋማሽ ያዋዩናል። አሁን የዕለቱ አብይ ርዕስ
ላለፉት ወራት በሀገሪቱ ውስጥ የተፈጠረው ቀውስና ሁከትም ሆነ በህይወትና ንብረት ላይ ለደረሰው ጉዳት መሪውን ሚና የተጫወቱት የውጭ ኃይሎችና በሽብርተኝነት የተፈረጁት ኦነግ እንዲሁም ግንቦት ሰባት ናቸው ሲሉ የኢትዮጵያ ፕሬዝደንት ሙላቱ ተሾመ አስታወቁ። የህዝብ ምክር ቤቶች የተለያዩ ድምጾች የሚሰሙባቸውና የሚፎካከሩባቸው እንዲሆኑ የሀገሪቱ የምርጫ ህግ መለወጥ እንዳለበትም ፕሬዝደንቱ ዛሬ ለተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ ስብሰባ ተናግረዋል። መለስካቸው አመሃ ተከታትሏል።
ፕሬዚዳንት ዶክተር ሙላቱ ተሾመ ዛሬ ለአምስተኛው የኢትዮጵያ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት ሁለተኛ ዓመት የሥራ ዘመን የጋራ ስብሰባ የመክፈቻ ንግግር አድርገዋል። በዚህ ንግግራቸው ትኩረት ካደረጉባቸው ዋና ዋና ጉዳዮች መካከል አንዱ ባለፈው ዓመት አብዛኛውን ወራት በተለያዩ ሀገሪቱ ክፍሎች ይታዩ ነበሩ ባሏቸው ግጭቶችና ሁከቶች ላይ ነበረ። ፕሬዚዳንት ሙላቱ እንዳሉት በእነዚህ ሁከቶችና ግጭቶች በአብዛኛው የተሳተፉት ወጣቶች መሆናቸውንም አልሸሸጉም። የእነዚህ ወጣቶች ተቃውሞና ጥያቄ ግን ምክንያቶች ናቸው ያሏቸው የመንግስት የመልካም አስተዳደር ጉድለትና ባለፉት ዓመታት የነበረው ፈጣን የኢኮኖሚ እድገት የፈጠረው የተለያዩ ፍላጎቶች ናቸው ብለዋል። ስለሆነም የእነዚህ ወጣቶች ፍላጎትና ጥያቄዎቻቸው የሀገሪቱን ትንሣኤ ከማይፈልጉ አገሮችና የውስጥ መሳሪያዎቻቸው ናቸው ካሏቸው ጸረ ሰላም ኃይሎች ጋር በፍጹም አይገናኝም ብለዋል።
በትንሣኤ ላይ መሆናችንን የማይቀበሉ አገሮች ወደ ትርምስ እንድንገባ አቅደው አገራችን ለማተራመስ በስፋት እየተንቀሳቀሱ እንደሆነ ይፋ ሆኗል። በተለይ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የማንንም እጅ ሳንጠብቅ በመላ ሀገራችን ህዝቦች ተሳትፎ እና በሀገራዊ አቅማችን በመተማመን መገንባት መጀመራችን ያስቆጣቸው ሀገሮች ረዘም ላሉ ዓመታት ውስጡን ሲዘጋጁ ከርመው በአሁኑ ጊዜ ጽንፈኛ የዲያስፖራ ኃይሎች ከቀሰቀሱት ነውጥ ጋር በመመጋገብ ሀገራችንን ለማተራመስ በቀጥታ እየተረባረቡ ይገኛሉ።
በሀገሪቱ ላለፉት አያሌ ወራት የተቀጠፈውን የሰው ህይወትና የወደሙትን ንብረቶች ያስታወሱት ፕሬዚዳንት ሙላቱ የጥፋቱን መሪዎችም በስም ጠቅሰዋል።
ይህን ድርጊት መንግስት ለቴክኖሎጂ ሽግግር አገራዊ ልማት ለማፋጠን በማሰብ ያስፋፋውን ዘመናዊ የመገናኛ መሰረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ አገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና ግንቦት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰበበት ከፍተኛ ውድመት ፈጽመዋል።
ፕሬዚዳንቱ ይህን ጥፋት ለማስቆም መሳሪያ ሆናል ተብሎ ሰሞኑን በሚኒስትሮች ምክር ቤት ተመክሮበት ተግባራዊ የተደረገው የአስቸኳይ ጊዜ አዋጅም በተወካዮች ምክር ቤት ሊጸድቅ እንደሚጠበቅም ገልጸዋል። ፕሬዚዳንቱ ለሀገሪቱ አለመረጋጋት ሌላ ምክንያት ነው ያሉት የዴሞክራሲያዊ ስርዓቱ ድክመት ነው። ለዚህ ድክመት እንደ ምልክት የጠቀሱት ደግሞ በተለይ ባለፉት ሁለት ምርጫዎች ገዢው ፓርቲ ከላይ እስከታች ባሉ ምክር ቤቶች ሌሎች የህብረተሰብ ክፍሎች በማይወክሉበት ሁኔታ ሁሉንም ወንበሮች መያዙ እንደሆነ አስታውቀው ዴሞክራሲያዊነቱን ግን አረጋግጠዋል። ይሁን እንጂ ይህ አሰራር ከሀገሪቱ ነባራዊ ሁኔታ ጋር እንደማይጣጣም ገልጸው ይህን ብለው ነበረ።
ይህን የመሰለ ሁኔታ ሰዓታችን ተረጋግቶ እንዲቀጥል ከማድረግ አኳያ የራሱ አሉታዊ ተጽዕኖ የሚያስከትል በመሆኑ በተቻለ መጠን ከቀጣዩ ምርጫ በፊት ዲሞክራሲያዊ መድረኮችን በማስፋትና በቀጣዩ ምርጫም በህግ ማዕቀፍ በተደገፈ አኳኋን የህዝብ ምክር ቤቶች የተለያዩ ድምፆች የሚሰማባቸውና የሚፎካከሩባቸው መድረኮች እንዲሆኑ በማድረግ ማስተካከል ያስፈልጋል።
ፕሬዚዳንቱ ለዚህ ሁኔታ አመቺ ህግ እንደሚያስፈልግም በማስገንዘብ ተግባራዊ የሚሆንበትን መንገድ ጠቁመዋል።
የሀገራችንን ዲሞክራሲ ለማጎልበት የተለየ እንቅስቃሴ ይደረጋል። ከዚህ አኳያ አንዱ ቀዳሚ ስራ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል በሚደረግ ድርድር የምርጫ ህጋችንን የማሻሻል ጉዳይ ይሆናል። ሀገራችን የምትመራበት የምርጫ ህግ በብዙ አገሮች እንዳለ የሚሰራበት ቢሆንም ከሀገራችን ተጨባጭ ሁኔታ በመነሳት የሁሉም የህብረተሰብ ክፍል ድምፅ ሊሰማ የሚችልበትን አስተማማኝ ሁኔታ መፍጠር አስፈላጊ ሆኖ ከመገኘቱ ጋር የህግ ማሻሻያ ይደረጋል። ስለሆነም የምርጫ ህጋችን የአብላጫ ድምፅና የተመጣጣኝ ውክልና ስርዓቶችን በትክክለኛ ሚዛን ያጣመረና የሁሉም ህብረተሰብ ክፍል ድምፅ የሚሰማባቸው ምክር ቤቶች እንዲኖሩን ለማድረግ በሚያስችል ሁኔታ እንዲስተካከል ይደረጋል። ይህም በፓርቲዎች መካከል በሚካሄዱ የሰጥቶ መቀበል መርህ የሚገዛና አገራዊ ጥቅማችን ማዕከል ባደረገ ግልጽነትን የተላበሰ የድርድር ሂደት የሚፈጸም ይሆናል።
ፕሬዚዳንቱ በዚህ ንግግራቸው ወጣቱ በኢኮኖሚ ረገድ ወደፊት ተጠቃሚ የሚሆንባቸው ፕሮጀክቶች እንደሚዘጋጁና ለዚህም 10 ቢሊዮን ብር ተንቀሳቃሽ ፈንድ እንደተመደበ፣ የመንግስት ሰራተኞችን ደሞዝ ለማሻሻልም እቅድ እንደተያዘ ገልጸዋል። ኦሮሚያ በአዲስ አበባ ላይ ያላት ጥቅም በህግ ተዘርዝሮ እንደሚወጣና ተግባራዊ እንደሚሆንም፣ ሌሎችም አያሌ ጉዳዮች በመጪው ዓመት ይከናወናሉ ብለው እንደሚጠብቁ ለሁለቱ ምክር ቤቶች የጋራ ስብሰባ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመ ሀገሪቱ ውስጥ ሁከትና ቀውስ የፈጠሩት በሽብርተኝነት የተፈረጁት ኦነግና ግንቦት ሰባት ናቸው ሲሉ በስም ጠቅሰው ለተናገሩት ከሁለቱ ድርጅቶች በነገው ዕለት የሚሰጠውን ምላሽ ለማግኘት እንሞክራለን።
ተያያዥነት ያለው ወቅታዊ ጉዳይ ነው። አሁንም በመጽሔቱ የምንቀጥለው የአስቸኳይ ጊዜ አዋጅ ያስፈለገው ከተቃዋሚ ሰልፎች ጋር በተያያዘ ሳይሆን ከተለያዩ አቅጣጫዎች እየመጣ ባለውና በአገሪቱ ላይም በተደቀነው ስጋት ምክንያት መሆኑን የመንግሥት ኮሚኒኬሽንስ ጉዳይ ሚኒስትሩ አስታውቀዋል። ሚኒስትሩ አቶ ጌታቸው ረዳ ለጋዜጠኞች እንዳሉት መንግሥትን ሳይሆን መላ አገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች አሉ። የአስቸኳይ ጊዜ አዋጁ መላ አገሪቱን እንዲያካትት የተደረገውም እነዚህ ጠላቶች የት ላይ እንደሚያቆሙ ስለማይታወቅ ነው ይላሉ። እስክንድር ፍሬው ነው የዘገበው።
ባለፈው ቅዳሜ በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ አስመልክተው ለውጭ አገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ጌታቸው ረዳ ለጥያቄዎች ምላሽ ሰጥተዋል። የተለያዩ ጉዳዮችንም ዳሰዋል። አዋጁ የወጣው በኦሮሚያና በአማራ ክልል ካሉ የተቃውሞ እንቅስቃሴዎች ጋር በተያያዘ እንዳልሆነም ጠቅሰዋል።
We're not here trying to address the protests in Oromia or in protests in some part of Amhara. We're not here addressing protests because protests, like I said, are legitimate.
አዋጁን ያወጣ ነው በኦሮሚያና በአማራ ክልል ያሉ የተቃዋሚ እንቅስቃሴዎችን በተመለከተ አይደለም። ያንን ያደረግነው ከተቃውሞ ሰልፎች ጋር በተያያዘ አይደለም። ምክንያቱም የተቃውሞ ሰልፎች ተገቢ ናቸውና መንግስትም በውይይት በመንግስትና በፓርቲ ውሳኔም እነዚህ ተቃውሞዎች መፍትሄ እንዲያገኙ ሁሉንም ነገር ሲያደርግ ቆይቷል። ነገር ግን ለማድረግ እየሞከርን ያለ ነው ያስቸኳይ ጊዜ አዋጁ ያስፈልግበት ምክንያት በተለያዩ ቦታዎች የተቃውሞ ሰልፎች መታየታቸው አይደለም። ይልቁን ከተለያዩ አቅጣጫዎች እየመጣ ያለ ያገረሸ ስጋት መኖሩ ነው። መንግስትን ሳይሆን መላ ሀገሪቱን ለማጥፋት የሚፈልጉ የውጭ ጠላቶች በመኖራቸው ነው።
ያስቸኳይ ጊዜ አዋጁ ምን አይነት እርምጃዎችን ሊያካትት እንደሚችል ጥያቄዎች እየተነሱ ይገኛሉ። የፌደራል ጠቅላይ አቃቤ ሕግ ጌታቸው አምባዬ ትናንት ለሀገር ውስጥ የመገናኛ ብዙሃን ሲናገሩ ተከታዩን ማብራሪያ ሰጥተዋል።
ያስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ አንደኛ ህገ መንግስታዊ ስርዓቱን ለመጠበቅ፣ ሁለተኛ የህዝቦችንና የዜጎችን ሰላምና ደህንነት ለማስጠበቅ አስፈላጊ ነው ብሎ ሲያምን በአንቀጽ 3 ንዑስ አንቀጽ 2 ተግባራዊ ይሆናል ባለባቸው ቦታዎች ላይ ዝርዝር ጉዳዮችን ተግባራዊ ያደርጋል። ማንኛውም ሁከት፣ ብጥብጥና በህዝቦች መካከል መጠራጠርና መቃቃርን የሚፈጥር ይፋዊ ይሁን የድብቅ ቅስቀሳ ማድረግ የተከለከለ ነው። በሁለተኛ ደረጃ አብሮ የሚታየው ጽሑፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ ወይም መልእክትን በማናቸውም መንገድ ለህዝብ ይፋ ማድረግ የአስቸኳይ ጊዜ አዋጁ ተግባራዊ በሚሆንባቸውና ለህዝብ ይፋ በተደረጉ ቦታዎች ላይ እነዚህን መፈጸም ፈጽሞ የተከለከለ ይሆናል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስቱ ማናቸውንም የመገናኛ ዘዴዎች እንዲዘጉ ማድረግ የሚችልበት ሁኔታ ይኖራል። በነዛ በተለዩ ቦታዎች በሶስተኛ ደረጃ የህዝቦችና የዜጎችን ሰላምና ጸጥታ ለማስጠበቅ ሲባል ስብሰባና ሰልፍ የማድረግ ጉዳዮችን ሊያግድ ይችላል። መደራጀትና በቡድን መንቀሳቀስን ሊከለክል የሚችልበት ሁኔታ በአዋጅ ውስጥ ተቀምጧል። ስለዚህ ዋነኛው መሰረታችን የተፈጻሚነት ወሰኑ ጋር በኮማንድ ፖስቱ ተግባራዊ ወይም ቀሪ በሚሆንባቸው ቦታዎች ላይ ያለ ያፈጻጸም ልዩነቱን ሳናዛባ ለህዝብ ማድረስ መቻል ይኖርብናል። የህዝብን ሰላምና ጸጥታ በማደፍረስ ተግባር ላይ ተሳትፏል ተብሎ የሚጠረጠር ማንኛውም ሰው ያለ ፍርድ ቤት ትእዛዝ መያዝ ይቻላል። በእነዚህ ቦታዎች ላይ የተጠረጠረ ሰው ካለ የፍርድ ቤት መያዣ ትእዛዝ ይምጣ፣ እንደዚህ ይደረግ ተብሎ ሊጠየቅ አይችልም። ያለ ፍርድ ቤት ትእዛዝ በቁጥጥር ስር ለማድረግ ይቻላል። እያጣራና እየመረመረም እያስተማረ መልቀቅ የሚችልበት ሁኔታም ክፍት ነው። ወንጀል ተፈጽሞ ሲገኝ ደግሞ በመደበኛ ህግም ተጠያቂ ማድረግ የሚችልባቸው ሁኔታዎችንም ሊፈጽም የሚችልበት ሁኔታዎች ተግባራዊ ይደረጋሉ። ወንጀል የተፈጸመባቸው ወይም ሊፈጸምባቸው የሚችሉ እቃዎችን ለመያዝ ሲባል ማናቸውንም ቤት የብርበራ ትእዛዝ ሳይወጣ መበርበር ይችላል። ቤትም ብቻ አይደለም፣ ቦታን፣ መጓጓዣን ለመበርበር እንዲሁም ማንኛውንም ሰው ለማስቆምና ማንነቱን ለመጠየቅ ለመፈተሽ የሚችልበት ሁኔታ በዚህ አዋጅ ውስጥ የተፈቀደ ተግባር ነው። ሌላው ጉዳይ በእነዚህ የአስቸኳይ ጊዜ አዋጁ ተግባራዊ በሚደረግባቸው ቦታዎችና ለህዝብ ይፋ በተደረጉት ቦታዎች ላይ የሰዓት እላፊ ተፈጻሚ የሚሆንበት ሁኔታ ይወስናል። የሰዓት እላፊ መቼ ነው ሊወሰን የሚችለው የሚለውን የኮማንድ ፖስቱ የሚወስንባቸው ሁኔታዎች ይኖራል። የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ የአስቸኳይ ጊዜ አዋጅ እርምጃዎች ተግባራዊ እና ቀሪ የሚሆንባቸውን ቦታዎች ወስኖ ለህዝብ ይፋ ያደርጋል ብለናል። ስለዚህ ይፋ በሆነባቸው ቦታዎች ላይ ተሟልቶ ሲተገበር ካልሆነ በስተቀር ዛሬውኑ የሰዓት እላፊ ታውጇል በሚል ህብረተሰቡ መደናገርና ሌላ ሁኔታ ውስጥ እንዲገባ መሆን የለበትም። ስለዚህ ኮማንድ ፖስቱ በዚህ መሰረት ለህዝብ ይፋ ያደርጋል ተብሎም በግልጽ የተቀመጠው ከዚህ መሰረታዊ ጉዳይ የሚነሳና ተገቢና ግልጽ የሆነ ግንዛቤ ሊያዝበት ይገባል የሚለውን ነገር መወሰድ አለበት።
የኢትዮጵያ የህዝብ ተወካዮች ምክር ቤት አዋጁን መርምሮ እንደሚያጸድቅ ይጠበቃል። በሁለት ሶስተኛ ድምጽ 7 አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ እንደሚያቋቁምም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ ከቅዳሜ ጀምሮ ተግባራዊ እንደሚደረግና ለ6 ወራት እንደሚዘልቅ ይፋ ስለሆነው የአስቸኳይ ጊዜ አዋጅ ሁለት የህግ ባለሙያዎችን አነጋግረናል። የቀድሞው የፍትህ ሚኒስቴር ጠቅላይ አቃቢ ህግና መምሪያ ኃላፊ አቶ አለማየሁ ዘመድኩን እንዲሁም የዞን 9 የኢንተርኔት አምደኛ የሰብአዊ መብቶች ተሟጋችና የህግ ባለሙያ ወይዘሪት ሶሊያና ሽመልስ ናቸው። ያነጋገረቻቸው ጽዮን ግርማ ነች።
በጣም አመሰግናለሁ። ከአቶ አለማየሁ ዘመድኩን ልጀምርና በኢትዮጵያ ቅዳሜ ዕለት የታወጀው የአስቸኳይ ጊዜ አዋጅ የሚጥሉት ገደቦች ዝርዝሮቹ በመውጣት ላይ ይገኛሉ። በዚህ አዋጅ የሚገደቡት መብቶች ምንድን ናቸው?
ጠቅላይ አቃቢ ህጉ የሰጡትን መግለጫ ሰምቻለሁ። ጠቅላይ አቃቢ ህጉ እንደ ያስቀመጡት ነገር ምንድን ነው? አንደኛ አዋጁ ተግባራዊ የሚሆንበት ቦታዎች ይለያሉ ብለዋል። እነሱ የት የት ቦታ እንደሆነ ዝርዝሩን አልተናገሩም። ነገር ግን በዛ ቦታ ላይ ኮማንድ ፖስቱ መብት መገደብ ብቻ ሳይሆን በህግ ተቋማት ሊሰሩ የሚችሉ ስራዎችን ተረክቦ የመስራት ለምሳሌ ያህል ሰው የማሰር ህገ መንግስቱ ላይ በፍርድ ቤት ነው፣ ማንም ሰው ያለ ፍርድ ቤት ትዕዛዝ አይታሰርም ይላል። አሁን ያንን ወደ ጎን በመተው የኮማንድ ፖስቱ አስፈላጊ ሆነው ሲያገኘው የማዘዣ ትዕዛዝ ሳይኖረው ሰው የማሰር ስልጣን ይኖረዋል። በዛ አስቸኳይ ጊዜ አዋጅ በታወጀበት አካባቢ የመሰብሰብ ነጻነት አይኖርም። አንዳንድ ሰልፎችን፣ የተቃውሞ ምልክቶችን ማድረግ እንደማይቻል ሲገልጹ ሰምቻቸዋለሁ። ጠቅላይ አቃቤ ህጉ እሳቸው እንዳስቀመጡት ከሆነ አንዳንዱ ነገር ይሄ አዋጅ ከመውጣቱም በፊት መንግስት ያከናውነው የነበረ ስራ እንደሆነ ታወቃል። ለምሳሌ አንድ ሰላማዊ ሰልፍ የማድረግ ነገር ለረጅም ጊዜያት ተከልክሎ ቆይቷል እና አሁን በዚህ አዋጅ ውስጥ ለምን መካተት እንዳስፈለገ አላቅም። ኦልሬዲ ተግባራዊ እየሆነ የነበረ ነገር ነው። የመገናኛ ብዙሀንንም የማገድ እና እንዳያስተላልፉ የማድረግ ስልጣን ይኖረዋል ይላል። ይህንን ተግባራዊ ሲደረግ ነው የቆየው። አንደኛ ለግል ፕሬስ ተቋማት ብዙዎቹ የሌሉበት ደረጃ ላይ ደርሰዋል። አሁን በዚህ መልክ ገደብ ማበጀት ለምን እንዳስፈለገ አልገባኝም። የመሰብሰብም ነጻነት በአብዛኛው ገደብ ያለው ነው። አሁን ከቅርብ ጊዜ ወዲህ በተለይ የመሰብሰብ ፍቃድ የማግኘት ሁኔታ የሌለ ነው የሚመስለው እና ይህን አይነት ነገሮችን ገደቦችን የመሰብሰብን፣ የመናገርን፣ ተቃውሞውን በተለያየ መልክ በቃልም ሆነ በተለያየ ምልክት ማቅረብን የሚከለክል መሆኑን ዝርዝሩን ተናግረዋል እና ከእሳቸው የሚታየው ነገር መብት መገደብ ብቻ ሳይሆን ኮማንድ ፖስቱ ተጨማሪ ስልጣን ሰጥቶ የህግ ተቋማት በህገ መንግስት ይሰራሉ ተብለው የተደነገጉ በህግ ላይ የሰፈሩ ተቋማትን ስራ የማከናወን ተግባራትንም አብሮ የተሰጠው ይመስላል።
እሺ፣ በጣም አመሰግናለሁ አቶ አለማየሁ። ወይዘሪት ሶሊያና፣ የፌዴራል ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ የሰጡትን ዝርዝር መግለጫ አቶ አለማየሁ በከፊል ጠቀስ አድርገውታል እና እሱ ላይ ያዛ ዝርዝር መግለጫው ላይ ተከታትለሽ ከሆነ ምንድን ናቸው የተገደቡት? ተጨማሪ ነገሮች ካሉ የተገደቡት ነገሮች ምንድን ናቸው? እነሱን ጨምረሽ ኮማንድ ፖስት የሚለው ምን ማለት ነው? ምን አይነት ስልጣንስ ነው ለኮማንድ ፖስቱ የሚሰጠው?
ጠቅላይ አቃቤ ህጉን ንግግር እኔም ሰምቼዋለሁኝ። ከዚህ በፊትም አቶ አለማየሁን እንዳሉት የተጠቀሱት እነዛን መብቶች መገደባቸውን በግልጽ ተናግረዋል። ግን ከዛ በተጨማሪ ምናልባት ይሄ አመፅ የሚያነሳሱ ጽሁፎችን መጻፍ፣ እነሱን ጽሁፎች ደግሞ ማሰራጨት ህጋዊ አይደለም፣ በዚህ የአስቸኳይ ጊዜ አዋጅ ታግደዋል ብለዋል። እኔ ግን እስከማውቀው ድረስ አስቸኳይ ጊዜ አዋጁን ባይሆን በማንኛውም ሁኔታ አመፅ የሚያነሳሱ ጽሁፎችን መጻፍና ማሰራጨት ያው ክልክል ነው፣ በህግ የተከለከለ ነገር ነው። ስለዚህ አስቸኳይ ጊዜ አዋጁ የጨመረው ነገር የለም። ስለዚህ በዛ በኩል እኔ ምንድን ነው የምረዳው ወይ አመፅ ማነሳሳትና ከአመፅ ጋር የተያያዙ ሌሎች ቅነሱ ያሏቸውን ጽሁፎች ማሰራጨት የመሳሰሉት ነገሮች የሚለውን ነገር ደግሞ መጥቀስ የፈለጉት የሚመስለኝ በአሁን ባለው ሁኔታ በተለይ የማህበረሰብ ሚዲያ ላይ ኢንተርኔት ላይ የተለያዩ ጽሁፎች ይጻፋሉ፣ የተለያዩ ውይይቶች ይደረጋሉ። እነዛንም ጨምሮ ለማሸማቀቅ ምንም አይነት ጽሁፎችን መጻፍ በአሁን በወጣው የአስቸኳይ ጊዜ አዋጅ ውስጥ ሲነሳ በእሱ የተነሳ ማንኛውም ሰው በጻፈው ከዚህ በፊትም ይደረጋል በእርግጥ፣ ግን ከዚህ በኋላ ደግሞ በተለይ በማንኛውም ሁኔታ ለማንኛውም አይነት ተጨማሪ የሆነ የመንግስት እርምጃ ለመውሰድ ለእሱ በር ለመክፈት ይመስለኛል እንጂ አብዛኛዎቹ መሰብሰብና መሰለፍ አሁንም ሰዎች ሲሰለፉና አደባባይ ሲወጡ ይገደላሉ፣ ይታሰራሉ፣ ያንን እናውቃለን። እንዲሁም ደግሞ ጽሁፎች ማሰራጨት የተባሉትም ጉዳዮች ያሉት ሚዲያዎች በጣም ጥቂት ናቸው ሀገር ቤት ያሉት፣ እነሱም ደግሞ በጣም ተጠንቅቀው ነው የሚሰሩት። ከዛም ውስጥ ደግሞ ብዙዎች በዚህ በአመፅ ማነሳሳት ተብለው እስር ቤት የገቡ አሉ። ከዛም በኋላ ጉዳያቸውን የሚከታተሉ ሌሎች ሌሎች ጋዜጠኞችም እንዳሉ እናውቃለን። ከዚህ በመነሳት ስናየው የጨመሩት አዲስ ነገር ያለ አይመስለኝም። በተለይ ሀሳብን በነጻነት መግለጽ መብት ጋር ተያይዞ ያለውን ገደቡም የተባለው እንደዚሁ የተገደበ ነው። ከሳተላይት የሚሄዱ የተለያዩ የሚዲያ ስርጭቶች ይታገዳሉ። ኢንተርኔት አሁን ኢትዮጵያ ውስጥ ታግዷል። እንደዚህ አይነት ነገሮች አሉ እና እኔ የሚመስለኝ ይሄንን እንዳለ እስካሁን የተደረጉ የነበሩ ነገሮችን ወደ ተግባር የመቀየር ወይም ደግሞ ህጋዊ ከለላ የመስጠት አሁን በአደባባይ በአስቸኳይ ጊዜ አዋጅ ስላወጅን ምንም ነገር ቢደረግ በአስቸኳይ ጊዜ አዋጁ የተነሳ ነው ወደሚል ከዚህ በፊት የነበረውን መንግስት ህጉን እየጣሰ የራሱ ያለውን ህግ እየጣሰ ያደርግ የነበረውን ነገር አሁን ግን የሚጥሰው ህግ እንደሌለና የአስቸኳይ ጊዜ አዋጁን በማምጣቱ ይጥሳቸው የነበሩትን ህጎች በህገወጥ መንገድ መንግስት ይጥሰው የነበረውን ነገር አሁን በህጋዊ መንገድ መንግስት እነዛ መብቶች የመጣስ የማስጠጠት ነገር ነው የሚመስለኝ። ኮማንድ ፖስቷ ላይ ለመጨመር ያህል ኮማንድ ፖስቱ ቃሉ ትንሽ ያው አሻሚ ነው። ምናልባት መንግስት እንደዚህ አይነት ቃላት ብዙ ጊዜ የሚጠቀም ይመስለኛል። ግን አሁን ባለው ሁኔታ የሚመስለው የሲቪል የሆነው ወይም ደግሞ ሁላችንም የምናውቀው የህግ ተቋም አስፈጻሚ፣ የህግ አውጪ ተቋማት፣ ሌሎችም እንዲሁ የመንግስት ዋና ዋና ተቋማት የሚሰሯቸው የነበሩ ስራዎች እንዳለ ተተው ወደ ወታደራዊና ወደ ደህንነት ስራው ወደ መሄድ ሙሉ ለሙሉ የሴኩሪቲ አይነት የደህንነት ስራዎች ወደዛ የሚመስል ነገር ነው የሚመስለው።
አቶ አለማየሁ ከዚሁ ጋር የተያያዘ ጥያቄ ነው የማቀርብልዎት። ከኮማንድ ፖስቱ እንግዲህ ሶሊያና አሻሚ የሆነ ትርጉም የሚሰጥ ነው ብላለች እና ምን አይነት መብት የሚሰጠው ይመስሎታል? ለዚህ ለኮማንድ ፖስት ምንስ ማለት ነው? ዘርዘር አድርገው ሲነግሩን እንደው እርስዎ በአቃቤ ሕግ ጽህፈት ቤትም ውስጥ የነበሩ እንደመሆኑ ኮማንድ ፖስት የሚባለው ነገር በጠቅላይ ሚኒስትሩ ስር ይሆናል የተባለው እና እስቲ ስለ እሱ የሚገምቱትን ወይም የሚያውቁትን ማብራሪያ ስጡን።
በአንድ ሀገር ውስጥ ህግ ተርጓሚ፣ ህግ አስፈጻሚ እና ህግ አውጪ አካላት አሉ። የመንግስት ስልጣን በእንደዚህ መልክ ተከፋፍሎ ነው የሚሰራው። ህገ መንግስቱ ላይ ህግን የመተርጎም ስልጣን ያለው የፍርድ ቤት እንደሆነ ይደነግጋል። አሁን የአስፈጻሚው አካል የበላይ አካል ጠቅላይ ሚኒስትሩ ነው፣ የሚኒስትሮች ምክር ቤት ነው። እንግዲህ ይሄንን ተግባር ልክ ይሄ ህጋዊ ስራዎችን ማከናወን፣ ሰዎችን ማሰር፣ ሰዎችም ወደ አይቶ ጉዳያቸውም በፍርድ አካል ነጻ መልቀቅ ወይም ፈርዶ ወደ እስር ቤት መክተት ህግ ተርጓሚው ስልጣን ነው። ምናልባት አሁን እነሱ እንዳሉት ህገ መንግስታዊ ስርዓቱን ለመናድ እንቅስቃሴዎችና ሀገሪቷን ጸጥታ አደጋ ላይ የሚጥል ተግባር የሚከናወንባቸው አካባቢዎች ላይ በጊዜውም ቢሆን ይህንን አይነት ተግባር ነጥሎ ለዚህ ለአስፈጻሚው አካል ጠቅላይ ሚኒስቴር ቢሮ ስር ለሚዋጠሉ ከፖሊስ ጦሩ ክፍል ሊሆን ይችላል፣ ከደህንነት ተቋማት ሊሆኑ ይችላሉ፣ ሌሎች አባላቶችም ሊኖሩት ይችላሉ። በእነሱ አማካይነት ይህንን የፍርድ ቤት ይከወን የነበረውን ነገር እነሱ እንዲሰሩ የተፈለገ ይመስለኛል። ይሄ ደግሞ በደርግ ጊዜ አንድ ጊዜ ወጥቶ የነበረው አዛኮ አቤታዊ ዘመቻ ኮሚቴ የሚባል አዋጅ ነበረ። ድሮ የወጣ በ1970 ወይ 71 አካባቢ የወጣ አዋጅ ነው እና እዛ አዛኮ ላይ ማስረጃ ሳያገኝ እስከ 3 ወር ያስራል፣ ማስረጃ ካገኘ እስከ 2 አመት ያስራል የሚል ስልጣን የአቤታዊ ዘመቻ ኮሚቴ ከወረዳ ጀምሮ ወደ ላይ የሚዋቀር ኮሚቴ እንደዚህ አይነት ስልጣን ሰጥቶ ብዙ ሰዎች በወጣ አዋጅ መሰረት እየታሰሩ ስቃይና መከራ ይደርስባቸው ነበር። ትልቁን ውሳኔ ይሰጡ የነበሩ የአስፈጻሚ አካላቶቹ ነበሩ። ልክ የዛን አይነት ስራ ተግባር ለማከናወን አሁንም በዚህ በፍርድ ቤት ውስጥ ከሚያልፍ ይህንን ተግባር እያየ ዳኝነትም እየሰጠ እያሰረም ይህን ተግባር የሚያከናውን ስራዎችን የሚሰራ ትልቅ ስልጣን ያለው የአስፈጻሚ አካል መመስረት ይመስለኛል ይሄ አላማው እና ነገር ግን አብዛኛውን ስናየው ከአሁን በፊት ሰዎች ከህግ ውጭ ይገደላሉ። እነዚህ በህገ መንግስት የተረጋገጡ መብቶች ሀሳብ በነጻነት የመግለጽ፣ ሰላማዊ ሰልፍ የማድረግ ነገሮች ተገድበዋል። እንግዲህ አሁን ይሄንን ተግባር የሚያከናውን በቋሚነት የተቋቋመ አንድ ቢሮ እንደ ማቋቋም ነው እንጂ ስራው እንኳን ሲከወን የቆየ ይመስለኛል። እና
ወይዘሪት ሶሊያና እንግዲህ አንድ አገር በአስቸኳይ ጊዜ አዋጅ ስር ለ6 ወር የሚዘልቅ ነው እንግዲህ አስቸኳይ ጊዜ አዋጁ። በአስቸኳይ ጊዜ አዋጅ ስር ስትወድቅ ለዛች ሀገር ምን አይነት ትርጉም ያሰጣል ወይም ምን ማለት ነው?
ሁለት ነገሮችን ማየት እንችላለን። አንደኛው ያው በህገ መንግስቱ እንደተጠቀሰው አንድ ሀገር አስቸኳይ ጊዜ አዋጅ ውስጥ ነው ማለት አገሪቷ ላይ አስፈሪ የሆነ በትክክልም ደግሞ እንደ ሀገርም ህልውናን መቀጠል የማያስችል አደጋ አለ ማለት ነው ስለዚህ አይ ቲንክ በተዘዋዋሪ ሁኔታ ቀጥተኛ ባልሆነ መንገድ ይህንን እያመነ ይመስለኛል መንግስት። አሁን ባለ ሁኔታ የሰላም የህልውናን ጉዳዮች አስመልክቶ ኢትዮጵያ ውስጥ በትክክል በጣም ከፍተኛ ችግር እንዳለ ያመኑበት ነው ብሎም ይመስለኝ። ምክንያቱም ይሄ አዋጅ ከመውጣቱ ከ2 ቀን በፊት መረጋጋት በጣም በተለያዩ የሀገሪቱ አካባቢዎች አለ፣ ሁኔታዎች ወደ ነበሩበት ሁኔታ እየተመለሱ ነው የሚሉ አይነት ዜናዎችም እየተሰሩ ነበር እና እሱን አልመለሰውም። እንግዲህ ከዛ ጋር ተያይዞ ሌሎች ጉዳዮች አሉ። ዓለም አቀፍ ግንኙነት ላይ የሚያመጣው የራሱ ተጽዕኖ አለው። መንግስትም ደግሞ የተረጋጋች ሀገር ነው መመራውና ስለዚህም አጋርነቴ ከሌሎች ዓለም አቀፍ ድርጅቶች ሀገሮች እና ሌሎች ተቋማት ጋር የሚቀጥለው በዛ የተነሳ ነው የሚለውንም ነገር ቀላም ያጠላበት ይመስለኛል። በዋናነት ሀገር ውስጥ ላለው ህዝብ በጣም አሸማቀቂ ነው፣ በጣም ያስደነግጣል። ምክንያቱም በዚህ የተነሳ ዝርዝሩ በአዋጁ ላይ የተቀመጠውን ዝርዝር የሚያጠና ህዝብ አይኖርም። እንደዛም ቢሆን ደግሞ ዝርዝሩ በጣም ብዙ ክፍተቶች አሉት። የትኛው ስህተት እንደሆነ፣ የትኛው ትክክል እንደሆነ፣ የትኛው መስማነሳሳት እንደሆነ፣ የትኛው ዓለም እንደሆነ የማይታወቅበትን አይነት ሁኔታ ፍርሃትን በጣም ይፈጥር ይመስለኛል። በዓለም አቀፍ ደረጃ ግን እንዳልኩት ቅድም እንዳልኩት በኢንቨስትመንት ከውጭ የሚመጡ ሀገራትም ኢንቨስት በሚያደርጉ ኢትዮጵያ ላይ ባሉትም ላይ ተጽዕኖ ይኖረዋል። እሱን ከዚህ በፊትም በነበሩት ቀናት አይተናል። በተደጋጋሚ የኢንቨስትመንት ቦታዎች ተጠቁ በሚል ብዙ የዓለም አቀፍ ሚዲያዎች የዘገቡት ነው። ዓለም አቀፍ ግንኙነቶችን የሀገሪቷን መረጋጋት የተረጋጋች በምስራቅ አፍሪካ የሚለውንም ነገር ጥያቄ ውስጥ የሚከት ነው የሚመስለኝ።
አቶ አለማየሁ በዚህ ላይ የሚጨምሩት አለ? እንደው አጠር አድርገው ለአንድ ሀገር አስቸኳይ ጊዜ አዋጅ ስር ናት ማለት ለአንድ ሀገር የሚሰጠው ትርጉም ምን እንደሆነ
ጠቅላይ ሚኒስትሩም ሆነ ሌሎቹ ባለስልጣኖች እንደተረዳ ነው። ያው በግፍ ለፊት በአደባባይ እንደሰጡት ህገ መንግስታዊ ስርዓቱ አደጋ ውስጥ ነው ያለው፣ አገሪቱ አደጋ ውስጥ ናት ያለችው ብለው ነው መግለጫቸውን የሚጀምሩት። እና ከዚህ መረዳት የሚቻለው የተረጋጋና ሁሉ ነገር ሰላም የሌለበት ሀገር ላይ እንዳለ ነው ምልክት የሚሰጠው። እና ይሄ ሌላኛው ነገር በዜጎች ላይ ከመንግስቱ ባሻገር በዜጎች ላይ የሚፈጥረውም ነገር አለ። ይሄ እንግዲህ ሁልጊዜ ከዚህ በፊት እንዳየነው የሽብርተኝነትን አዋጅ ባየን ጊዜ ለትርጉም በተጋለጠበት መንገድ ሰዎች በዛ ምክንያት ተቃውሟቸውን በመግለጻቸው ምክንያት ጥቃትና ችግር ሲደርስባቸው አይተናል። አሁንም ይሄ መሰረት አድርጎ ሰዎች ከማንኛቸውም እንቅስቃሴዎች እንዲገደቡ ይሆናሉ። ከዚህ ከማንኛቸውም እንቅስቃሴዎች ከመገደብ ባሻገር በሚያውቁት መንገድ ህጋዊ ስራ አከናወን ብለው ጥቃት ሊደርስባቸው ይችላል፣ የመንግስት ጥቃት ሊደርስባቸው ይችላል። ይሄን አይነት ያለመረጋጋትን የመፍጠር ሁኔታ ይኖረዋል። ይሄ አስቸኳይ ጊዜ አዋጅ አስከትሎ የሚመጣው ነገር ይህን የመሳሰሉ ነገሮች ናቸው።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ወቅታዊ ውይይታችን ይቀጥላል። በተለያዩ ወቅታዊ ጉዳዮች በተለይም ኢትዮጵያ በተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመፅ የደረሱ ጉዳቶችን በተመለከተ የምናሰማው ተከታታይ ውይይት አካል ነው። ቀጥሎ የሚሰማው አዲስ አቅጣጫ ለመጪዋ ኢትዮጵያ በሚል ርዕስ አገሪቱ ከገባችበት አጣብቂኝ ትወጣ ዘንድ የሚያግዙ ያሏቸውንና የዘለቄታውን ቀጣይ አቅጣጫዎች የጠቆሙ ጭብጦችን ያካተተ ጽሑፋቸው መነሻነት ኢኒሽቲቭ አፍሪካ ከተባለው መንግስታዊ ያልሆነ ድርጅት ስራ አስፈጻሚ ዲሬክተር ከአቶ ክቡር ገና ጋር የተካሄደ ቃለ ምልልስ ሁለተኛ ክፍል ነው የሚቀርበው። አሉላ ከበደ ነው አዘጋጅና አቅራቢው። ባለፈው አርብ ውይይቱን አካሄዶ ሲያበቃ እልባት አድርጎ ነበር። ከዛ እልባት ይነሳል።
አቶ ክቡር፣ በርካታ ጥያቄዎች እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሑፉ ጎላ ጎላ ያሉትን እናንሳ። የህዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው፣ ንብረት እየወደመ ነው፣ እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና ወደ ተባባሰ አዝማሚያ እየሄደ መሆኑን እያየን ነው። በእርግጥ በስልጣን ላይ ያለው ኃይል፣ በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? እሳትን ከማጥፋት ባሻገር በእርግጥ ሁነኛ መልስ እንደሚጠይቅ ተረድተውታል ወይ? ከሚያደርጓቸው ከሚወስዷቸው እርምጃዎች አገሪቱ እየሄደች ያለችበትን ሁኔታ ይረዱታል ወይ? በእርሶ እይታ
ችግሩ የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሄ ሊሆኑ የሚችሉ ሀሳቦችን ወይም ደግሞ ስራዎችን ይሰሩ ነበረ። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥተዋል፣ እየወጡም ነው ያሉት። ስለዚህ መደበቅ አይቻልም። እነዚህን ችግሮች ተጋፍቶ ማየት ያስፈልጋል። በአስተዳደርም በኩል ስንወስድ እነዚህ ዛሬ አገሩ የሀገሪቷ መሪዎች በፓርቲ ተቋቁሞ እያንዳንዳቸው የክልል ፓርቲዎች አሰራራቸውን እንደገና መመልከት የሚኖርባቸው ሁኔታ ተፈጥሯል። ምክንያቱም ጥያቄው ከህዝባቸው እየመጣ ነው። የአማራ ንቅናቄ እየጠየቀ ነው። እንደዚሁም ደግሞ የኦሮሞ ፓርቲ ንቅናቄ እንደዚሁ እየጠየቀ ነው ያለው። ምክንያቱም እኔን ስትወክል አላይህም የሚለው ጥያቄ ወይም ደግሞ እኔን ብቻ ሳይሆን
ተቃላ ለኢትዮጵያ የሚመጡ ጥያቄዎች በሙሉ የሁላችንም ጥቅም ያስጠብቁ በማይችሉበት ሁኔታ እየመጡ ነው። አንተ ደግሞ ፓርቲው ማለት ነው፣ ፓርቲው ደግሞ እነዚህን በመቀበል ለህዝቡ በቀጥታ እንደ ዜና አመላላሽ እያቀረብክ ነው የሚለው ጥያቄዎች እየበዙ ነው ያሉት። ስለዚህ በመንግስት ደረጃ ላይ የተቀመጡ ሰዎች እነዚህን ችግሮች አያውቋቸውም ብዬ አላምንም። ነገር ግን ማየት ያለብን እነዚህ ሰዎች በመጀመሪያ እንዴት እዛ ስልጣን ላይ ሊደርሱ ቻሉ የሚለው ነው። እነዚህ ሰዎች ከመጀመሪያውኑ ሲመጡ ለህዝባቸው ነው የቆሙት ወይስ ለራሳቸው ጥቅም ነው የቆሙት የሚለውን ጥያቄ መመለስ ያስፈልጋል። ለህዝብ ከቆሙ ከህዝብ የሚመጡትን ጥያቄዎች መመለስ ግዴታቸው ነበረ። እነዛ ጥያቄዎች አልተመለሱም። አሁንም የምናየው በኦሮሚያም፣ በአማራም፣ በሌሎችም ክልሎች የምናየው እነዚህ ጥያቄዎች ሳይመለሱ ቀርተዋል ነው። ምን ለማለት ነው የምፈልገው? የኢትዮጵያን አጠቃላይ ሁኔታ ባለፉት 20 ዓመታት ነው ብዙ ለውጦች አይተናል በብዙ አቅጣጫ። ነገር ግን እነዛ በብዙ አቅጣጫ የታዩት ለውጦች በበጎም ወይም ደግሞ በመጥፎም ሊተረጎሙ የሚችሉ የሚያጥፋቸው አንድ የፖለቲካ መረብ ነው። ያ የፖለቲካ መረብ መቀደድ እና መበጣጠስ ሲጀምር ጥሩውንም እንደዛው ይበትነዋል። እና በሌላ አነጋገር ምንድን ነው እዚህ ጽሁፍ በሀሳብ ደረጃ ለማቅረብም የፈለኩት ምንድን ነው በሚቀጥሉት 6 ወራት ወይም ደግሞ አመት ውስጥ ሊወሰዱ የሚገባቸው ነጥቦች ምንድን ናቸው የሚለው ላይ ነው። አንደኛ ችግሩን በደንብ እንረዳ ነው። ሁለተኛ የችግሩ ማባባሻ ሊሆኑ የሚችሉ የህዝብ ደህንነት፣ የወታደሩ ጥቃት መቆም አለበት ነው። ያ ነው ህዝብ እምነት እንዲፈጥር የሚያደርገው። በእንግሊዝኛ ዲሞክራሲ ፌዴራሊዝም ውስጥ ሊኖሩ የሚገባቸው እምነት በእንግሊዝኛ ሎየልቲ የሚባለው ፌት፣ ሎየልቲ እና ደግሞ ትረስት እነዚህ ከጠፉ ወይም አንዱ ከነዚህ ከጠፋ ያ ፌዴራል ሊዝም ሊሰራ የሚችል አይመስለኝም። ስለዚህ ነው ሁኔታዎች መመቻቸት መኖር ያለባቸው፣ ለሁሉም እኩል መስራት መቻል አለብን።
አቶ ክቡር ቀደም ብሎ ያነሱት የችግሩን መሰረት በቅጡ መረዳት ወይም መገንዘብ ያሉት መጀመሪያ ላይ ይገኛል። ህገ መንግስቱ መመርመር፣ የጦር ሰራዊትና የጸጥታ ኃይሎች ወደ ካምፖቻቸው እንዲመለሱ ማድረግ፣ የህግ የበላይነት መከበር ይላሉ አሁን ያነሱት ነጥብ ነው። በጎሳ ላይ ያተኮሩ ፓርቲዎች እንዳይበረታቱ፣ አዲስ ምርጫና የተሃድሶ እርምጃዎች አስፈላጊነት፣ ነጻ መገናኛ ብዙሃንና ብሎም የጎሳ ማንነትን ያላንጠለጠለ አዲስ የመታወቂያ ካርድ እንዲወጣ ወይም እንዲሰጥ እስከሚለው ድረስ ይሄዳሉ። ሁሉንም በዝርዝር በጥልቀት መመርመር መመልከት አንችልምና እስኪ የህግ የበላይነት መከበር የሚለው ላይ እናተኩር። የብዙዎቹ ማሰሪያም ይመስላል ተደጋግሞም ይነሳል። ፍትህ በእኩል ድርሻ ለዜጎች አልተሰጠም የሚለውን ጥያቄ ያቀፈ ይመስላል። አንድ ጥሩ አገር በህግ የበላይነት የሚመረኮዝ መሆን አለበት ይላሉ በጽሁፎ። እስኪ ፈታ ያድርጉት።
እንግዲህ ከባህላችንም ስንነሳ በየወቅቱ የተቀመጡት መንግስታት ለህግ መከበር ከፍተኛ ቦታ ለመስጠት ሞክረዋል። ነገር ግን ሁሉም በየአቅጣጫ ትክክለኛ ፍትህ ለህዝብ በእኩል ደረጃ አቅርቧል የሚለው አጠያቂ። አሁን በተለይ ባለንበት ወቅት መረጃ በሰከንድ ከአንድ ቦታ ወደ አንድ ቦታ ሊሄድ በሚችልበት ወቅት፣ እነዚህ ክስተቶች በአንድ ሊታዩ በሚችሉበት ወቅት የፍትህ ጉዳይ ከሌላውም ጉዳይ በበለጠ መታየት ይኖርበታል። ይህ እንግዲህ በግለሰቡ ደረጃ ስንወስደው ነው። ግን ከግለሰቡም ደረጃ በፖለቲካም በኩል ስንወስደው ህግን የምንወስደው ለምሳሌ በፌዴራሊዝም ፌዴራል ውስጥ ያሉት መንግስታት ወይም ክልሎች እኩል ተሰሚነትም አላቸው ወይ? ህጉ ለሁሉም ባህሉን ጠብቆ ከባህል ጋር በተያያዘ መልኩ ክልል ውስጥ ሌላውን ሊጎዳ በማይችል መልኩ ሊካሄድ ይችል፣ በሌላ በኩል ደግሞ ዩኒቨርስል የተባሉ ደንቦችን ደግሞ ይዞ ለሁሉም አንዱን ከአንዱ ሳያስበልጥ ሊሰጥ በሚችል መልኩ መቀመጥ መቻል አለበት። እንግዲህ ምንድን ነው መርሳት የሌለብን ማየትም ያለብን ነገር ምንድን ነው? የኢትዮጵያ አሁን ያለው የመንግስት ስርዓት በእኔ አስተያየት እንዳው ፖዚቲቭም ለመሆን ወርክ ኢን ፕሮግረስ ነው ብዬ ነው የምገምተው።
በሂደት ላይ ያለ ስራ ነው።
አሁን ገና በሂደት ላይ ያለ ነው። በአንድም ሊያል አይችልም። ወደፊትም እንደዚሁ እየተስተካከለ መሄድ መቻል አለበታል። ለምሳሌ የህግ ፍትህን ነገር ስንወስድ የስልጣን ጉዳይ አለ። የዳኞች እውቀትና የዳኞች ችሎታ ከሀገሪቷ ኢኮኖሚም በለው ከሀገሪቷም የፖለቲካ እድገት ጋር አብሮ መሄድ መቻል አለበት። አስተዳደሩም በዛ መልኩ መንቀሳቀስና ማደግም መቻል አለበት። የህዝብም እምነት እንደዚሁ በዚህ ኢንስቲትዩሽን በለው በዚህም ድርጅት ውስጥ ማመንና አብሮ መጎልበት አለበት ይመስለኛል። እና በእኔ አስተያየት እነዚህ የጠቀስኳቸው አንዳንዶቹ ፈረንጆች ይላሉ ፐርሰፕሽን ናቸው። ሊሰጡ የሚችሉ ለህዝብ ሊሰጡ የሚችሉ ስሜቶችን ሊታዩ እና ህዝብ እዚህ ጋር ሄጄ ፍትህ አላገኝም ብሎ ካሰበና ካመነ ምንም እንኳን ያ ድርጅት ፍትህ ለመስጠት ችሎታም አቅም ቢኖረው የህዝብ አመኔታ ካልተጨመረበት ሊሰራ አይችልም። በዛ መልኩ መታየት መቻል አለበት።
መልካም። ከተነሱት ዝርዝሮች ውስጥ አንድ ሌላ አንኳር ነጥብ እናንሳ። አቶ ክቡር የአዲስ ምርጫ አስፈላጊነትንና የተሃድሶ እርምጃዎችን ይጠቅሳሉ። አገሪቱ ከገባችበት አጣብቂኝ የምትወጣበት ወደ ያልተፈለገ ትርምስም ከመግባት የምድንበትና ወደ ተሻለ አቅጣጫ ለማምራት ከስምንቱ አስፈላጊ ካሏቸው ውስጥ አንዱ ነው። እንዴት ይካሄዳል? እንዴትስ እውን ሊሆን ይችላል? ይህ ሀሳብ አዲስ የምርጫ ሂደት ይፋ እንዲደረግ እንዲሁም የተሃድሶ እርምጃ እንዲወሰድ ጠይቀዋል።
በመሰረቱ እንግዲህ ምርጫ ሲደረግ ምርጫን በትክክል የሚያስተዳድርና ነጻና ፍትሐዊ በሆነ መልኩ ምርጫው እንዲካሄድ የሚያደርግ አካል ያስፈልጋል። አንዱ ይሄ ነው። ባለፉት ምርጫ ጊዜያቶች እንደሚታወቀው ይሄ አካል ብዙ አጠያቂ፣ አስቸጋሪ እንደነበረ ግልጽ ነው። ወደ ምርጫው ከመሄዳችን በፊት ግን ምርጫው በምን መልኩ ይካሄድ የሚለውን መመልከት አስፈላጊ መስሎ ይታየኛል። ምክንያቱም ያለፈውን ምርጫ ስንወስድ እንደዚሁ ምንም እንኳን አሃዙ አጠገብ ባይኖርም ኢህአዴግ ፓርላማ ውስጥ 100% ወንበር የያዘ ቢሆንም በስርዓቱ ነገር ግን 100% የኢትዮጵያ ሕዝብ መርጦታል ማለት አይደለም። 60% ቢመርጠው እና 40% ግን አልመርጠው የዛ 40% ግን ዛሬ ፓርላማ ውስጥ አይሰማም፣ አይደመጥም፣ የለም። ስለዚህ ምርጫው መደረጉ ብቻ ሳይሆን የምርጫው አካሄድ ለወደፊቷ ለምንገነባት ኢትዮጵያ የሁሉንም ድምፅ ያሰማ በሚችል መልኩ ወይም የአብዛኛውን እንደዚሁም ብሎ የአንድን ብቻ አሸነፈ የተባለውን ብቻ ሳይሆን ሌሎችን በመጠኑም ቢሆን ድምፃቸው ተሰምቶ ነገር ግን በአሁን ባለው ስርዓት ፓርላማ ውስጥ ሊመጡ ያልቻሉትን ለማስመጣት በሚል መልኩ እንደገና መዋቀር መቻል አለበት። ብዙ ሀገሮች በዚህ እየተተዳደሩ ይሄዳሉ። እንግዲህ ብዙ ጊዜ ምንድን ነው የሚባለው ጊዜ እኔ አስታውሳለሁ ይህን ጥያቄ ለረጅም ጊዜ አንስቼው ነበረ እና የሚሰጠው መልስ እንግዲህ የዛሬ 25-30 ዓመት ታስታውሱ እንደሆነ የጣሊያን መንግስት በየ6 ወሩ በየ10 ወሩ ይለወጥ ነበር እና ምንድን ነው የተሰጠው መልስ ታውሳለህ? በወቅቱ የነበሩ አስተያየት ሰጪዎች እንደ ጣሊያን መንግስት በየ10 ወሩ አዳዲስ መንግስት ሊቋቋም ከሆነማ ምን መንግስት አለ? እድገትም ምንም ሊኖር አይችልም የሚል አይነት አስተያየት መጥቶ ነበረ። በእርግጥም እሱ አስተያየት በቀላሉ ዝም ብሎ ሊታ አይችልም። ነገር ግን በጣም የተለያዩ ግዛት እና ህዝብ በተለያየ መልኩ የሚንቀሳቀስበት ሀገር ውስጥ የአብዛኛዎቹ የፖለቲካ ድምፅ መሰማት የሚችልበት ሁኔታ መፈጠር መቻል አለበት። አለዚያ ቅድም ያልኩት አይነት ነገርና አሁን የደረስንበት ደረጃ ላይ እንደርሳለን። ያም ምርጫ የሚያመጣውም ችግር ካለ በሌላ በኩል ግን በሰላምና የፖለቲካ ስታቢሊቲ በመስጠት ሊተካ ስለሚችል ይሄ አስፈላጊነት መረሳት ወይም ደግሞ መተው ያለበት አይመስለኝም ብዬ አምናለሁ።
አቶ ክቡር፣ 8ቱ ነጥቦች ምናልባትም ዘለግ ያለ ሰዓት ወስደን ይበልጥ እንድንነጋገር ይጋብዛሉ። እዚህ ፕሮግራም ዋና ዓላማ አድማጮች በያሉበት እንዲነጋገሩ ያፈለቁትንም ሀሳብ ወደ አዎንታዊ የተሻለ ሁኔታ ወደሚፈጥር አዝማሚያ እንዴት ማምራት እንችላለን፣ ከመርፈዱ በፊት የባሰ ከትላንቱም የከፋ የሰዎች እልቂት የማይፈጸምበት ሁኔታ እንዴት ይፈጠራል የሚለው ነው እና በዚህ መነሻ ሌሎችም የሚወያዩ ይመስለኛል። እርስዎ በጽሁፎ መዝጊያ ያነሱትን የመጨረሻ ነጥብ የውይይታችንን መቋጫ እናድርግ። ይህ ድራማ እንግሊዘኛውን ግርድፍ ነው ወደ አማርኛ የምመልሰው፣ እንደምን በጎ ፍጻሜ ሊኖረው ይችል ይሆን ሲሉ ይጠይቁና እያንዳንዳችን ምርጫ ያለንና በቀጥታም በንቃትም ስንሳተፍ መሆኑን አገራችን አንድነቷም የብዙዎች ፍላጎትም የሚጠበቅባት ልትሆን የምትችለው ይላሉ። እናም የማህታማ ጋንዲን አንድ ጥቅስ ዛሬ የምናደርገው ለነገው ውጤት ወሳኝ ነው ካሉ በኋላ ምን ማድረግ ትፈልጋለህ ሲሉ ይጠይቃሉ አንባቢውን። ይሄ ጽሑፎ አንዱ ማሳያም ሊሆን ይችላል። እነኚህ አውቄ ነው ይህን ጥያቄ የማነሳሉት። እርሶስ ምን ያደርጋሉ?
እኔ አንዳንድ ሰዎች ምን አስተያየት ይሰጣሉ፣ የት ነበርክ እስከ ዛሬ የሚለው አሉ። እኔ ሳየው ራሴን እውነትን በቂ አልሰራውም ብዬ ነው የምገምተው። አንድ ግለሰብ የጻፈልኝ ናቸው ነው እንዴ አንተ እስከ ዛሬ የት ነበርክ? አሁንማ ነገር ከተበላሸ በኋላ ብትመጣ የሚለው እውነቱን ነው አልኩኝ። በቂ አልሰራም ብለው እኔ እንኳን ደርቻለሁ ብዬ ነበር የምገምተው። አሁን ግን ሳየው እውነትን ገና ብዙ ይቀረኛል። ስለዚህ እኔ ላረግ የምችላቸው ለምሳሌ ሀሳብ ለመስጠትም ሆነ እንደዚሁም ደግሞ ይህንን ሀሳብ ይዘው ድርጅት የሚያቋቁሙ ካሉ እዛ ድርጅት ውስጥ በመርዳትም ሆነ ሌሎቹም ደግሞ ለመለወጥ ማበረታታት የሚያስፈልጋቸው ካሉ እሱንም ለማበረታታት ዝግጁ ነኝ ብዬ ነው ገምተው። ኤምባሲ በዚህ ይቀጥላለሁ ብዬ ነው ገምተው።
አመሰግናለሁ። የእርስዎንም ጥያቄ ምላሾንም ጭምር ለአድማጮች ስላሸጋገር በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጭ የሚናፍቁትን ነገ ለማየት ምን ያደርጋሉ? በያላችሁበት ተወያዩ። አድማጮቻችን አስተያየቶቻችሁንም አድርሱን። አቶ ክቡር ገና አዲስ ራዕይ ለአዲሲቱ ኢትዮጵያ በሚል በእንግሊዝኛ ጽሑፎ ያቀረቡትን በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ጽሑፍ መነሻ በማድረግ ለሰጡኝ ቃለ ምልልስ ለጊዜው አመሰግናለሁ። መልሰን በሌላ ርዕስ እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
ለምሽቱ የያዝነው ሌላ ውይይት ደግሞ መጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ላይ የሚያተኩር ነው።
በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሁለተኛ ዙር ክርክር በትናንቱ ምሽት በመካከለኛው ምዕራብ ዩናይትድ ስቴትሷ ሚዙሪ ክፍለ ግዛት ዋና ከተማ ሴንት ሉዊስ የአሜሪካ ዩኒቨርሲቲ ተካሂዷል። የሁለቱ ዋና ዋና የፖለቲካ ፓርቲዎች እጩዎች ዲሞክራቷ ሴናተር ሂለሪ ክሊንተን እና የሪፐብሊካኑ እጩ ዶናልድ ትራምፕ ክርክር የምርጫውን ሂደት ሳቢነት ያህል አነጋጋሪ ነበረ። ኃይለ ቃላት ጭምር የተሰሙበት የትናንቱ ክርክር ዛሬ ሙሉውን ዩናይትድ ስቴትስ መገናኛ ብዙሃን ማለት ይቻላል ሞገዱን አጨናንቆ ውሏል። መሰነበቻውንም እዚሁ ላይ እንደሚያቆያቸው ተገምቷል። የህግ ጭብቶች ጭምር የተነሱበትን ክርክር ይዘት እንዲተነትኑለት አሉላ ከበደ በዋሽንግተን ዲሲ ጆርጅ ዋሽንግተን ዩኒቨርሲቲ የህግ መምህር የሆኑትን አቶ ዮሐንስ አሰፋን አነጋግሯል። ወደ ውይይቱ።
አቶ ዮሐንስ አሰፋ፣ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ ለዚህ ስላቀረብከኝ።
አቶ ዮሐንስ፣ ከህግ ባለሙያነቶ በተጨማሪ የህግ ጉዳዮችም የተነሱበት ክርክር ነው የትላንት ምሽቱ ፕሬዚዳንታዊ ክርክር። ለየት ያለ ገጽታ ነበረው። ለረጅም ዓመታት የዩናይት ስቴትስ ፕሬዚዳንታዊ ክርክሮችን እንደ ተከታተለ ሰው፣ ይልቁንም ደግሞ በፕሬዚዳንታዊ ምርጫ ዘመቻዎች በንቃት እንደሚሳተፍ ሰው በቅርበት ይሳተፉ እንደነበር አውቃለሁና ከዚህ ቀደም በነበሩ ፕሮግራሞቻችን ምን ተመለከቱ? የትላንቱን ክርክር እንዴት ታዘቡ?
በጣም የሚገርም እና ለየት ያለ ክርክር ነው የነበረው። እኔ እንግዲህ አሜሪካን ሀገር ከመጣ 28 ዓመት ሆኖኛል። ከቡሽ ዱካከስ 88 በፈረንጆች አቆጣጠር ጀምሮ ክርክሮችን ተመልክቻለሁ፣ እድል አግኝቻለሁ ለመከታተል ከሀይ ስኩል ጀምሮ ማለት ነው። እንደዚህ አይነት በህይወቴ አጋጥሞኝ አያውቅም። በአሜሪካንም ህዝብ ታሪክ እንደዚህ አይነት ኖሮ የሚያውቅ አይመስለኝም። አንደኛ በጣም ስድብ እና
ኃይለ ቃላት
የበዛበት እዚህ በፕሬዚዳንት አመራረጥ ደረጃ ቦታውን ያልጠበቀ የስድብ ክርክር ነው የነበረው። እንደዚህ የሚያስደነግጥ አይነት።
አቶ ዮሐንስ፣ እስኪ ከዋና ገጽታው እንደርደር። ፕሬዚዳንታዊ ምርጫው ከሰላሳ ቀናት በታች የቀሩት ነው። በዚህ ጊዜ ማንን ልምረጥ የሚለው ውሳኔ ላይ ያበቃለት ውሳኔ ላይ ያልደረሱ ሴናተር ሂላሪ ክሊንተንም ሆነ ዶናልድ ትራምፕ እኔን እንዲደግፉ ሰዎች አገኛለሁ ብለው እንዲጥሩ የሚጠበቅበት ክርክር ቅዳሜ ማለዳ ሾልኮ የወጣ የቪዲዮ ፊልም ከአስር ዓመት በፊት ዶናልድ ትራምፕ የተናገሯቸው ሴቶችን በጸያፍ ቃላት የገለጹበት ቪዲዮ ሾልኮ ከወጣ በኋላ ከባድ ኪሳራ ደርሶባቸው ነው ወደዚህ ክርክር የመጡት። ደጋፊዎቻቸው የሆኑ የፓርቲያቸው አባላት ቀድሞ የነበራቸውን ድጋፍ በከፍተኛ ደረጃ እያጡ በነበሩበት ማግስት የተደረገ ክርክር ነው እና ከዛ አንጻር በመድረኩ ያሳዩትን የክርክር አቅም እንዴት ይገመግሙታል? በተጓዳኙ ደግሞ ሴናተር ሂላሪ ክሊንተን የተሻለ እድል ይዘው የመጡበት ክርክር መድረክ ነበርና እንዴት ይገመግሙታል የሁለቱን አፈጻጸም?
አዎ እውነት ነው። ይሄ ክርክር ትልቅ ሚኒንግ አለው ለሁለቱ። እንዳልከው ሂለሪ በዚህ በወጣው በቪዲዮው ምክንያት ሂለሪ ክሊንተን ያሉበት ቦታ ጠንከር ያለ ቦታ ነው። ምክንያቱም አሁን አቴንሽኑ ወደ ዶናልድ ትራምፕ ላይ ነው እና እነዚህን ጥያቄዎች መመለስ አለባቸው ተብሎ የቀረበ ስለሆነ እያፈገፈጉ ያለበት ሁኔታ ነበር መነሻው። ከዛም አልፎ የመጀመሪያው ክርክር ላይ ሳይዘጋጁ ነው የቀረቡት የሚል ሪስ አይደሉም የሚል ብዙ ትችት ነበረ። ለዚህኛው አንደኛ በዶናልድ ትራምፕ በኩል ተዘጋጅቶ ቀርቧል የሚል አስተያየት አለ ከበፊቱ የተሻለ። ይሄም ማለት ሲሪየስ ነው ለዚህ ምርጫ እና ምናልባት የተለየ ውጤት ሊያመጣ ይችላል የሚል አለ። ይሄም ምን ያመጣል ማለት ነው? አሁን ሰሞኑን እንደምታውቀው ሆነ የተለያዩ ትልልቅ የፓርቲ አባሎች ሴኔተሮች እንደገና ሐሳባቸውን እየቀየሩ ነው ስሱን የሚደግፉበት ምክንያት በቪዲዮ ብቻ ሳይሆን ባለፈው ክርክር አለመዘጋጀትና ራሱን በማዋረዱ። ግን ይሄ ክርክር አሁን በቀረበበት በረም ተዘጋጅቶ የተሻለ አቀራረብ ስለነበረው ምናልባት ለምርጫው የተቀናበረ ውድድር ያቀርብና ጥሩ ሊያመጣ ይችላል በሚል አስተያየት አለ በዛ በኩል። በሂለሪ በኩል ማን ያሸነፈ ክርክሩ እንደሚለው እንደተደረገው የሰው ድምጽ ሂለሪ ያሸነፈች የሚል ነው። 53% ለሱ 47% ለሱ የሚል አስተያየት አለ ህዝቡን በአጠቃላይ። ግን የሷም ደግሞ አቀራረብ
የእርሳቸው
በጥንቃቄ ያቀረቡት ስም የቀረበባቸውን ጥያቄዎች መልሰዋል። አንደኛ ያው ሂለሪ ክሊንተንም ቢሆን ድጋፍ ያላቸው በጣም ጠንካራ አይደለም። ሊያገኙ ከሚችሉት ላይ አልደረስም ያለውም ያን ያህል ጠንካራ አይደለም። ምክንያቱም ከመጀመሪያውኑ ውድድር ላይ ዴሞክራቲክ ፓርቲ ያለ ጊዜ እንዳየነው ለሰነተር በርኒ ሳንደርስ በጣም የሚደግፉ ሰዎች ነበሩ። ከዛ ሁሉም አልተመለሱም። የተለያዩ ታሪካዊ የሆኑ ነገሮች እሳቸውን ወደ ኋላ የሚጎትቱ ነገሮች ነበሩ። ኤክሳይትድ አልነበረም የዴሞክራቲክ ፓርቲ ቤዙም ቢሆን እና አሁን በተመነሱት ነገሮች ምክንያት የቪዲዮም ሆነ ያለፈው የመጀመሪያው የክርክር ውጤት የዴሞክራቲክ ፓርቲ ደጋፊዎች ሳይትመንታቸውን ጨምረዋል፣ ጥሩ ሁኔታ ላይ ይሆናሉ ተብሎ ተጠብቆ ነበር። አሁን ደግሞ በዚህኛው ክርክር ውጤት እንደዚሁ ጥሩ ክርክር ስላቀረቡ ድጋፋቸው እየጨመረ ይሄዳል። ይሄ ቪዲዮ በተለይ ሴቶች ትልቅ ከተማዎች አካባቢ የሚኖሩ የተማሩ ሴቶች የበለጠ መጀመሪያውንም ለሂለሪ ክሊንተን ነበር የሚደግፉት፣ አሁን የበለጠ ደግሞ ተጨማሪ ድጋፍ ያመጣሉ የሚል አስተያየት አለ።
የሪፐብሊካን ፓርቲ አባላት የሆኑ ሴቶች ጭምር በዚህ ዶናልድ ትራምፕ በተተቹበት ጸያፍ በተናገሩበት ምግባራቸው ሳቢያ የእነሱንም ድጋፍ ያጣሉ ተብሎ እየተሰጋ ነው።
አዎ እሱንም ጭምር ማለት ነው። ግን ዞሮ ዞሮ መጨረሻው ምንድን ነው? ይሄ ሀገር በጣም በአይዲዮሎጂ በአስተያየት የተከፋፈለ ሀገር ነው። ሪፐብሊካን እና ዴሞክራቶች ፓርቲያቸው እንደሚደግፉት እንደዚህም ሆኖ ዶናልድ ትራምፕ እንደዚህ አይነት ስህተት እየሰራ ብዙ ሰዎች ዶናልድ ትራምፕ ብለው ሳይሆን ሪፐብሊካን ፓርቲ ብለው የሚመርጡ አሉ። እና አሁንም ቢሆን ልዩነቱ የደጋፊዎች ቆጠራ ላይ እንደምታዩ፣ ፖሊንግ ዳታው እንደምታዩ ብዙ የተራራቀ አይደለም። መሀል ላይ 5-6% የሚሆኑ ኢንዲፐንደንቶች አሉ። ማለት ከሁለቱም ፓርቲ ያልወገኑ መካከለኛ፣ ብዙ ጊዜ የዚህን ሀገር ምርጫ የሚወስኑት እነሱ ናቸው። አሁን ጦርነቱ ለነሱ ነው። አብዛኛዎቹ ወደ ሂለሪ ክሊንተን ያዘነበሉ ይመስላል፣ ግን ወደፊት ወደ ኋላ ይላሉ። አልጠበቅም።
አቶ ዮሐንስ፣ ይሄ ምናልባትም የእርስዎን ሙያዊ እይታ የሚጋብዝ ነው። በደምሰሳው ለየት ያለ ምርጫ መሆኑ ኃይለ ቃላትና ስድብ አዘል አነጋገሮች ሁሉ የታዩበት ምናልባትም ጠንከር ያለ ክርክር በሚጠበቅ ፕሬዚዳንታዊ ምርጫ ክርክር ከጥንካሬ ይልቅ አጉልነቱ ያየለበት በመሆኑ ብዙዎችን እያነጋገረ ነው። ዶናልድ ትራምፕ ተቀናቃኛቸውን እኔ ብመረጥ አሳስሮታለሁ፣ በሕግ የሚጠየቁባቸው ጉዳዮች አሉ ሲሉ የሕግ ምርመራ ሂደት ያካሄደውን የፌዴራል የወንጀል ምርመራ ቢሮ ውሳኔም ያጣጣለ አቀራረብ እሳቸው ላይ የተለየ የሕግ እርምጃ እንዲወሰድ ለማድረግ ዋና ስራቸው እንደሚያደርጉት ተናግረዋል። ያልተለመደ መሆኑ ብቻ ሳይሆን በሕግ አይን ይሄ ምን ማለት ነው?
አንደኛ ደረጃ የሚያሳዝነው ዶናልድ ትራምፕ የአሜሪካንን ሕግ እና ስርዓት ህገ መንግስት አስተዳደር እና አሰራር አለማወቅና አለመገንዘብን የሚያሳይ ነው። ምክንያቱም ማንም ሰው እዚህ ሀገር በሱ ደረጃ ያለ ሰው ይሄ በጣም መሰረታዊ የሆነ ጉዳይ፣ አንድ ፕሬዚዳንት ሁሉ ስልጣን የለው ማንንም ሰው ከመሬት ተነስቶ ሊያሳስርና ሊያስወነጅል አይችልም። ጥያቄው መጀመሪያው ምርመራ ላይ ከወጣው ሪፖርት ስህተት አለ ከተባለ ያስ ተተንደገና እንዲታይ ተደርጎ እንዳልኮ የፌደራል የወንጀል ምርመራ ድርጅት እንደገና እንዲያዩ ሊደረግ ይችላል። ስፔሻል ፕሮሲኪዩተር ወይም ልዩ
አቃቤ ህግ
ሊያዝና ሊመርጡም ይችላል። አሁን ተካሄደው ምርመራ ራሱን የቻለ ኢንዲፔንደንት የሆነ ምርመራ ነው። እንደውም ዋናው የዚህ ፌደራል ምርመራ ኃላፊ ሪፐብሊካን ነው፣ ራሱን የቻለ ነው።
ገለልተኛ ሆኖ ስራው የሚጠይቀውን ኃላፊነት የሚወጣ ክፍል በፖለቲካ ዝንባሌያቸውም ሪፐብሊካን ዘመም የሆኑ ናቸው። ለዚህ ጥያቄ የማያመቹ
አዎ። እና አሁን ኦልሬዲ በዛ አልፎ የወጣውን ውሳኔ ማለትም ሂለሪ ክሊንተን ወንጀል አልሰራችም፣ በትክክልም አንዳንድ ነገሮች ባይሰሩ ከወንጀል የሚደርሱ ደረጃ አይደሉም ስህተት የተሰሩት ብሎ ደምድሞ ወስኗል።
የህግ መምህሩን አቶ ዮሐንስ አሰፋን እናመሰግናለን። ለዛሬ ያሰናዳነው ዝግጅት በዚሁ ይጠናቀቃል። በስቱዲዮ ዝግጅታችንን የመራልን ንጉሱ ታምሬ ነው። አብራችሁን ስለቆያችሁ እናመሰግናለን። ከአዲሱ አበበ ጋር ያስተናገድኳችሁ ቆንጂት ታዬ ነኝ። የትግርኛ ዝግጅት ይቀርባል። ደህና ደሩ።